ለእናንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው።
በኢትዮጵያ የኦርቶዶክስ ክርስትና እምነት አማኞች ዘንድ የሚከበረው የሕፃናትና የወጣቶች በዓልም እንደሆነ ስለሚነገርለት ቡሄ ደብረ ታቦር ባህላዊና ታሪካዊ ዳራ እንዲነግሩን የጋበዝናቸው መምህር አቤል ተስፋዬን ነው ቀደም ብለን የሰማናቸው። ሙሉ ጉዳዩ ቆየት ብሎ ይሰማል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። የዛሬውን የድምፅና የምስል ምህንድስና የሚከውነው ደግሞ ኤልያስ አስማረ ነው። አብራችን ቆዩ። ወደ ቀዳሚው ዝግጅት እንሻገር። በኢትዮጵያ የኦርቶዶክስ እምነት አማኞች ዘንድ ከሚከበሩት በዓላት መካከል አንዱ የሕፃናትና የወጣቶች በዓል የሚሆነው ቡሄ ወይንም ደብረ ታቦር ይጠቀሳል። ለመሆኑ ቡሄ ለምን ይከበራል? በዚህ ቀንስ ምን አይነት ክንውኖች ይፈጸማሉ? በሚሉና በሌሎች ጉዳዮች ዙሪያ እንግዳ ጋብዘናል። እንግዳው ራሳቸውን በመጀመሪያ ያስተዋውቃሉ።
መምህር አቤል ተስፋዬ እባላለሁ፣ ወይም ደግሞ በቅጽል ስሜ ያው አቤል በገና በመባል እታወቃለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የበገና መምህር ነኝ። እንዲሁም የበገና ዝማሪዎችን ለሕዝቡ አበርክቻለሁ። አሁን ደግሞ በራሴ የግል ተቋም ከፍቼ አቤል በገና የሚል የበገናና የክራር ማሰልጠኛ ተቋም አለኝ።
በጣም አመሰግናለሁ መምህር አቤል። የቡሄ በዓል ወይም የደብረ ታቦር በዓል ለምንድን ነው የሚከበረው የሚለውን ባህላዊ ወይም ታሪካዊ ዳራውን በተወሰነ መንገድ ቢያካፍሉን ለአድማጮች።
ቡሄ ወይም ደግሞ ደብረ ታቦር ማለት ከስሙ ስያሜ ስንነሳ ደብረ ታቦር ማለት የታቦር ተራራ ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሉት 9 አበይት በዓላት መካከል አንዱ የጌታችንና የአምላካችን ኢየሱስ ክርስቶስ የታቦር በደብረ ታቦር የብርሃን ብርሃነ መለኮቱ የመገለጥ እንደገና ክብረ መንግስቱን መግለጡን የምናሳስብበት ሁል ጊዜ ዘወትር በአመት በአመት በመጣ ቁጥር በነሐሴ 13 ቀን ነው የምናከብረው። በደመቀ ሁኔታ ይከበራል። ይህ ቡሄ ወይም ደግሞ ደብረ ታቦር በሌላ ስያሜው ቡሄ ብለን የምንለውን ነገር ቡሄ ማለት ያው መላጣ ወይም ገላጣ ማለት ሲሆን ያው በኢትዮጵያ እንደምናውቀው ወቅቱ ክረምት እንደመሆኑ መጠን ክረምቱ ተገልጦ ወደ ብርሃን ወይም ደግሞ ይሄ ጭጋጉ ይሄ ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው።
እንደሚታወቀው ይሄ በዓል በሚከበርበት ጊዜ በተለይ ልጆች፣ ወጣቶች ዝማሬዎችን ያቀርባሉ። በየቤቱ ደግሞ እየዞሩም ደግሞ ባህላዊ ጭፈራ የሚያቀርቡበት የአዲሱ ዘመን መቃረብንም የሚያበስሩበት ነው። ይሄ በሚሆንበት ጊዜ በተለምዶ የሚያቀርቧቸው ባህላዊ ዘፈኖች ሊሆኑ ይችላሉ፣ እንዲሁም ደግሞ ሃይማኖታዊ ዝማሬዎች ምን ላይ የሚያጠነጥኑ ናቸው? የተወሰኑትንስ መጥቀስ ወይም ለአድማጮች ማካፈል ይቻል ይሆን?
ይቻላል። ብዙ አይነት ናቸው። ከብዙሃኑ ግጥሞች መካከል በጣም የተለመደው የቡሄ ግጥሞች ቡሄ በሉ ቡሄ በሉ፣ መጣና በአመቱ፣ ኧረ እንደምን ሰነበቱ፣ ክፈት በለው በሩን የጌታ አይን፣ ክፈት በለው ተነሳ ያንን አንበሳ፣ መጣና በአመቱ፣ ኧረ እንዴት ሰነበቱ የሚለውን የግጥም አይነት የያዘ ግጥሞች አሉ። ልክ ይሄ እንዲህ ብለው ከጠየቁ በኋላ ጨፍረው ልክ በሩ እንደተከፈተላቸው እና ልክ ሰዎቹ ልጆቹ እነኝህ ወጣቶቹ ከጨፈሩ በኋላ እናቶች ወይም አባቶች ወይም የሄዱባቸው ሰዎች ሙልሙል አውጥተው ይሰጧቸዋል ማለት ነው። ልክ ያንን ሙልሙል አውጥተው ሲሰጧቸው ክበር በስንዴ ክበር በጤፍ ምቀኛ ይርገፍ፣ ክበር በስንዴ ክበር በጤፍ ምቀኛ ይርገፍ የሚል የዝማሬ ግጥም ይዘው በማንሳት አመስግነው ይወጣሉ ማለት ነው ወጣቱ።
መምህር አበይል እንግዲህ በከተማውና በገጠሩ መካከል ያለው አከባበር እንግዲህ እንደየቦታው የተለያየ እየሆነ የመጣበት ዘመን ላይ ደርሰናል። የከተማው ከባህላዊ ወጣ እያለ ዘመናዊነቱን እየተጫነው እንደሆነ እያነሱ የሚተቹ ሰዎች አሉ። አዲሱ ትውልድ የዚህን ባህላዊ ወይም ታሪካዊ ዳራ ሳይለቅ ለቀጣዩ ትውልድ የሚያስተላልፍበት መላ መበጀት አለበት ብለው የሚመክሩም አሉ። በዚህ ዙሪያ ያለው ሀሳብ ምንድን ነው? እርስዎ ደግሞ በተለያዩ ቴክኖሎጂ መንገዶችም ባህላዊና ሃይማኖታዊ ጉዳዮችን ለወጣቶች ለማስተላለፍ ስለሚጥሩ ከዚህ ጋር በተያያዘ ምን ሊደረግ ይገባል ብለው ያስባሉ?
ምን መደረግ አለበት? ማንኛውም ያው ሁሉም ኢትዮጵያዊ ይሄ ነገር ትውፊት ነው፣ እንደገና ባህልም ነው፣ እምነትም ነው። ኢትዮጵያ ውስጥ ደግሞ ያው እንደምናውቀው ባህል፣ እምነት፣ ትውፊት እነኚህ ነገሮች አብረው ተያይዘው የሚሄዱ ተደጋግፈው የሚሄዱ ነገሮች ስለሆኑ ወጣቶች ይህንን በማድረጋቸው ማንነታቸውን መግለጻቸው ነው። እግረ መንገዳቸውን ደግሞ ይህንን በማድረጋቸው የክርስቶስን አምላክነት ወይም ደግሞ ይሄ ሃይማኖታቸውንም እያጠበቁ የሚሄዱበት መንገድ ነው። ስለዚህ ሰው ማንነቱ፣ እምነቱ፣ ይሄ ኢትዮጵያዊነቱን ማጣት የለበትም የሚልም አስተሳሰብ ስላለ ምን እያደረግን ነው? በየሰንበት ትምህርት ቤቱ ባሉት በየአጥቢያው በየሰንበት ትምህርት ቤቱ የቡሄ መዝሙሮችን በሚል ስያሜ ባህላዊውንም መንፈሳዊውንም በያዘ መልኩ ከባህልም ሳይወጣ ይሄ በጣም ይሄ ሉላዊነት ወይም ዘመናዊነት የምንለው ነገር በጣም ያልተካተተበት ነገር ሆኖ ግን በተቻለ መጠን ጅራፍ፣ ጥሩምባ እንዲሁም ነጭ ባህላዊ ልብሶችን በማስለበስ ሰንበት ተማሪዎችን በማሰልጠን በየቤቱ እየሄዱ ይሄንን ትውፊት በተለይ ከቤት ለማይወጡ ልጆች እንዲሁ ባህሉ ምንነቱን ለማያውቁት ወጣቶች በተወሰነ መልኩ ለማንጸባረቅ ስልጠናውን ሰጥተን ይህንን ዝማሬ እየዘመሩ ቡሄ በሉ የሚለውን ልጆቹ ሁሉ የሚል ግጥም ተሰጥቶ የእኛማ ጌታ ያለም ፈጣሪ የሰላም እያለ የሚወርድ ግጥም አለ እና ያንን እየዘመሩ እንዲህ የቡሄም ወይም ደግሞ የደብረ ታቦርን ምስጢር የሚገልጽ ሀሳብ ያለውን ግጥም ተካቶበት ይህንን ስልጠና ሰጥተናቸው በየአጥቢያው እየወጡ እያሳዩ ነው የሚገኙት። ስለዚህ በመላው ዓለም የሚገኙት ኢትዮጵያውያን ወጣቶች ይሄን ነገር ያው እንደ ኢትዮጵያ ባይመችም አትሊስት በሚችሉት በአጥቢያቸው ባለው በየቤተ ክርስቲያናቸው ይሄንን ዝማሬ አጥንተው በሚገባ የቡሄን ወይም ደግሞ የደብረ ታቦርን በዓል በደማቅ ሁኔታ ያከብራሉ ብዬ አምናለሁ። ይሄን ተለምዶ በተቻለ መጠን እንዲያከብሩ እንደው ጠይቃለሁ።
እንደው ከመለየታችን በፊት ወደ እርሶ የልጅነት ዘመን ትንሽ ልመልሰውትና እንዲህ ቡሄ በዓል በሚቀርብ ጊዜ ወይም የደብረ ታቦር በዓል በሚመጣ ጊዜ ከእድሜ ኩዮቹ ጋር በዚያ ዘመን ያደርጉት ከነበሩት ነገር መካከል የማይረሱት አሁንም ካደጉ በኋላ ሁሌ በሀሳቡ የሚመጣ ነገር ምን አለ?
ቡሄ ሲመጣ የማይረሳ ነገር አለ። እንዳጋጣሚ እዚሁ አዲስ አበባ አካባቢ ነው የተወለድነው እና ያደግነው እና ትንሽ ከገጠሩ ትንሽ ለየት ይላል ያለው ነገር። ቀደም እንዳልኩት ትንሽ ዘመናዊነትም ቢኖረውም ሆያ ሆዬ ነው የምንለው። ሆያ ሆዬ እያልን ነበር የምንጨፍረው እና እየጨፈርን በምንሄድበት ወቅት ማንረሳው ዱላው ላይ ሚስማር አድርገን በሚስማር ከላይ የኮኪ ክዳኖችን ቀጥቅጠን እንዲሰማ እንደ ጸናጽል እንዲሸዋሸዋ ዱላውን እየረገጥን ነበር እንዳጋጣሚ ምንጨፍረው እና በምንጨፍርበት ወቅት አንድ ግቢ ብንጨፍር ምንም ሊመጡልን አልቻሉም እና መጨረሻ ላይ እየጨፈርን ለካ ሳናቀው በጣም እየደበደብ ነው በሩን እንዳጋጣሚ ውሻው መጣ፣ የግቢው ውሻ እና በስር በኩል ብቅ ሲል እንዳጋጣሚ አንደኛው ጓደኛችን የውሻውን እግር ቀረጠፈ። ከዛ የቤቱ ባለቤት መጥተው በጣም ሰብስበው እንደገረፉን በቃ አረሳም እና ከዛ በኋላ የመጨረሻ የቡሄ ጭፈራችን ከዛ በኋላ አልተካሄደም። ከዛ በፊት ግን ብዙ ጊዜ ጫፍረን ነበር። በቃ ቤት ድረስ ስሞታ መጥቶ በቃ ከዚህ በኋላ እነኚህ ልጆች ያስቸገሩ ስለሆነ ውሻዬን እንደዚህ አድርገው ቀርጥፈውብኛልና አግሩ እንደዚህ ሆኗል ምናምን ብለው እንዲህ ስሞታ የሚመጣት ነገር ነበርና ብቻ የተለያየ ገጠመኞች አሉ። የቡሄ ዕለት ወይም ደግሞ ለዋዜማው ጀምሮ ከ12 በቅዱስ ሚካኤል ነው የሚጨፈረው። ከዛን ጊዜ ጀምረን ስለሆነ የምንጨፍረው ያው ብዙ ነገሮች አሉ። ክፍፍል አለ፣ የዳቦ ክፍፍል አለ፣ ብር የሚሰጥም ሰው አለ፣ የብር ክፍፍል አለ። በዛ ብቻ ብዙ ነገሮች አሉ። ደስ የሚል ጊዜ ነው። በተለይ በልጅነት ጊዜ የቡሄ ወይም የደብረ ታቦር ጭፈራ በጣም ደስ የሚል ነው። ዝናብ አለ እንደተለመደው ክረምት ስለሚኖር አንዳንድ ወቅት ላይ ገላጣ ሊሆን ይችላል። አንዳንድ ወቅት ላይ ደግሞ የሆነ ሰዓት ዝናብ ይጥላል። ዝናብ ሲጥል ሙሉ በሙሉ ያ ዝናብ እላያችን ላይ ያልቃል እና ኦልሞስት በቃ ዳቦም እየበላን እየጨፈርንም እየሮጥንም ከዛ ቤት ስንገባ መሽቶ ምናምን ነው የምንገባው እና በጣም ደስ የሚል ጊዜና ደስ የሚል ትውስታ ነው የቡሄ የደብረ ታቦር ቆይታና ይሄንን ነገር ሴንስ ቴስት ቢያደርጉት በተለይ ሆነው እዚህ ጨፍረው ይሄንን ነገር አድርገው ቢሆን ሞር ስሜቱ በጣም ይታወቃል ማለት ነው። በእርግጠኝነት ደግሞ ብዙ ኢትዮጵያውያን ቡሄን ያልጨፈረ መቼም የለም ብዬ አላምንም። ምክንያቱም አብዛኛው ሰው ይጨፍራል ለቡሄ። በተለይ ክፍለ ሀገር ላይ ያሉ ሰዎች ደግሞ ጅራፍ ገምደው ጅራፉን ከገመዱ በኋላ ጅራፉን እያስጮሁ እንዲህ አይነት ሁኔታዎች ስላሉት ያ ነገር አይረሳም እና ይሄ የሚያጋጠመን ደግሞ የከተማው ይሄን ይመስላል ማለት ነው።
እጅግ በጣም አመሰግናለሁ መምህር አቤል ተስፋዬ፣ ስለ ቡሄ በዓል፣ ስለ ደብረ ታቦር በዓል ታሪካዊ አመጣጥ እንዲሁም ደግሞ ስለ ይዘቱ ለወጣት አድማጮቻችን ስላጋሩልን በእጅጉ አመሰግናለሁ። መልካም በዓል ይሁንልዎት፣ መልካም ምሽት ይሁንልዎት።
አሜን አሜን። እኔም አመሰግናለሁ፣ ከልብ አመሰግናለሁ ለዛሬ ዕለት እንግዲህ አድርጋችሁ ስላቀረባችሁኝ እንዲሁም ስለ በዓሉ እንድንወያይ ስላደረጋችሁ ጥሩ ጊዜ አሳልፈናል። አመሰግናለሁ። እግዚአብሔር ይስጥልኝ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የሳይንስና ከፍተኛ ትምህርት ሚኒስቴር ስቲም ሲነርጂ ከተሰኘ መንግስት ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ በሚችሉ የቴክኖሎጂ ፈጠራ ስራዎች ላይ ልዩ ብቃት ላሳዩ 10 ሴት ተማሪዎች ሽልማት ከሰሞኑ አበርክቷል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍና እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግም እንዳቀደ ተሰምተዋል። ስመኝሽ የቆየ ሙሉን ዘገባ ታሰማናለች።
ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ እና ምትገኝ ችል ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር ምንድነው መማር ፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር ወደዛ ቤት ይለኛል ምናምን ስል ምን ሆነሽ ነው ውጤት እያለ አንቺ ማማ ያለብሽ ሜዲሽን ነው የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች።
ያኔ ራሱ ፕሮጀክት ታይትላችንን ስንመርጥ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን በቃ በዛ ላይ እንዴት አርግሽ? እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ? የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜና በቃ ኮድ ማድረግ ራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገርና ብቻ ብዙ ሰው አትቺው ማይነት ፕሮጀክት ነበር በጣም ሲጨንብኝ የነበረው ከብዙ ሰዎች ግን በቃ ይሄን ነገር ማድረግ አለብኝ ምንድነው እንዳልችል የሚያደርገኝ ብዬ ደፍሬ የገባሁበት በጣም አልሽቶኝ ነበረ ምክንያቱም በጣም አጭር ጊዜ ነበር የተሰጠን ክላስ አለ በዛ ላይ ኤግዛሞች አሉ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሮጀክት በቃ በጣም ብዙ ፕሮጀክት ነበረብኝ እዛ ሰሞን
ሱማያና ሳምራይት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ 10 ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ 10 ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቀርበዋል። ለምሳሌ ሳምራይት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ ያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው።
የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ዲዚዝ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታፈለጥኛለሽ ዋናው ስራ እሱ ነው ኤአይ እንደዛ ነው ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቼው ነው ግን የሌሎችም ክሮፖችን ምናምን ሰጥተሽው ማሽኑን ካሰለጠንሽው ሞዴሉን ካሰለጠንሽው ለኤቭሪቲንግ መስራት ይችላል ለአግሪካልቸሩም ለብዙ ነገሮች በብዙ ሽንኩርት ቲማቲም ለብዙ ነገሮች መስራት ይችላል እና ስኮፑ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካሊንግ ታይም አንጻርና ካሊንግ ሪሶርስ አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል።
ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች።
ከኢሜጆች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ እና ምንድነው የሚያደርገው ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው እና ላንጉጅ ፈልግ የሚያደርግበት ሜኑ አለ፣ ኦራል ሜኑ ነው። በተኖች አሉት። ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛም ይጠይቃል። ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው።
በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከ10% ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች።
ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይክ እየረዳሽም ይመስለዋል። አራፊ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል፣ ይቀርብሽ አይሻልም ብሎ ይሆናል አይደለ? ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት እና በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች የማሆን አንዳንዱ ይሄ ነገር እኮ ከባድ ነው፣ በማስተርስ ደረጃ ነው የሚሰራው፣ በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን
እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ አይነት ነገር ነው።
ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች።
መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረግኩት፣ በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁን ምን ያህል ብጥር ሰክሰስ መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሽየቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረግኩኝ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል።
ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸው እና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች።
በየዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ። ልክ እንደ ስቲም ፓወር፣ ስቲም ሲነርጂ ምናምን ያሉ ማለት ነው። አንፎርችኔትሊ ግን ኤክስፖዝ አልሆንኩም ነበር ለነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘው ሰፖርት የነበረው አንድ ከመምህራኖች አድቫይዘራችን በጣም ሰፖርቲቭ ነበር፣ ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጁዌት አድርጌ ከወጣ በኋላ ያለውን ኢንቫይሮመንት ሳም ድጋሚ ሲመለከት ነበሩ ተቋማት፣ ምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር አስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስደው ይመስለኛል።
ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ልዩ ወጣቶች ላይ የሚያተኩር መርሃ ግብር ነው። አብራችሁን ስላላችሁ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ ውስጥ የሚገኘውን መንሸራተቻ ፓርክ በኩል ሲያቋርጡ ጅንስ ሱሪና አብያ ለብሰው ከ10 በላይ የሚሆኑ ኢትዮጵያውያን ተማሪዎች መንሸራተቻ ቦርድ ወይንም ጣውላ በመጠቀም የመንሸራተት ስፖርትን ሲለማመዱ ማየት የተለመደ ነገር ሆኗል። ይህ ስፖርት ጊዜ ከማሳለፍ የአካል ብቃትን ከማዳበር በተጨማሪ በራስ መተማመን እንደሚጨምርም ተሳታፊዎች ይናገራሉ። የደንገረመው የኤፍፒን ዘገባ እንደሚከተለው አሰናድተዋለች።
በየሳምንቱ ቅዳሜ እነዚህ ተንሸራታቾች አዳዲስ ዘዴዎችን ለመማር ይገናኛሉ። ከተለመደው ከጾታ ጋር በተያያዘ አስተሳሰብ ውጪ በሆነው የስፖርታዊ እንቅስቃሴ ውስጥ የሚሳተፉት እነዚህ ወጣቶች ዘለው ሲያርፉ ማረፍ እንዴት እንደሆነ፣ ሚዛናቸውን እንዴት መጠበቅ እንደሚችሉ ይማራሉ። ሶስና ጫላ የኢትዮጵያ ስኬትቦርድ የሴት ተንሸራታች ቡድን መስራች ናት።
ሴት ወይም ልጃገረድ ስትሆኚ እጅግ በጣም ከባድ ነው። ከወንዶች ጋር ስንንሸራተት ራሱ በጣም ከባድ ነው። ምክንያቱም ደግሞ ሰዎች ሴቶች ቤት ቁጭ ብለው ቤተሰቦቻቸውን ማገዝ አለባቸው ብለው ያስባሉ።
ሶስና ከዚህ ቀደም ለትርፍ ካልተቋቋመው የኢትዮጵያ ስኬት ተቋም ውስጥ አባል ነበረች። ከተቋሙ ከተለያየች በኋላ ከ3 ዓመታት በፊት ነው ይህንን ቡድን ያቋቋመችው። ይሄ ቡድን ታዲያ ከዚያን ጊዜ አንስቶ ከ150 በላይ ልጃገረዶችን መንሸራተት አስተምሯል። ሀና ብሌስ የፋሽን ዲዛይነር እና የዚህ ቡድን አባል ናት።
It's not really common for a girl to start skating, and because people don't support you,
ሰዎች ሴቶችን ስለማይደግፉ ስኬት ሳይደርጉ ማየት እንብዛም የተለመደ ነገር አይደለም። ነገር ግን አንድ ሰው መጀመር ነበረበትና እኛው ጀመርነው። የዚህ አካል በመሆኔ ደግሞ በጣም ኩራት ይሰማኛል።
የእርስ በርስ ጦርነት ውስጥ ያለፈች ባለች ሀገር ውስጥ ለወጣቶች ምቹ የሆኑ ሁኔታዎች እጅግ አነስተኛ ናቸው። ሶስናና አጋር መስራቹ ሚኪ አስፋው በነገሮች ለተሰላቹት ወጣቶች አውንታዊ መንገድ እያሳዩ እንደሆነ ያምናሉ።
The girls need more attention on different type of extreme sports.
ሴቶች እጅግ ከባድ በሆኑ ስፖርቶች ላይ እንዲካፈሉ ትኩረት ያስፈልጋቸዋል። ለዚህ ነው ይሄ ፕሮጀክት አስፈላጊ የሆነው። በጉዳናዎቹ ላይ እጅግ ብዙ ስራት ሴቶች አሉ። ስለዚህ ግዚያቸውን ባልባሌ ቦታዎች እንዳያጠፉ ግዜ ማሳለፍ ያስፈልጋል። ስለዚህ እዚህ ስኬትቦርድ ላይ እንዲሸራተቱ እናደርጋለን።
ኢማን መሐመድ የዚህ ቡድን አባል ናት።
It helped me to defeat my fears and
ፍራቻዬን እንድወጣና ሰዎች ምን ይሉኛል ብዬ እንዳልሰጋ አገዙኛል። በማህበረሰብ ውስጥ ያልተለመደ ነገር በመሆኑ ሰዎች ሴት ልጅ እንዴት አደርጋለች ይላሉ። ይህ የተለመደ ነገር አይደለም። ነገር ግን እኔ ልገልጸው ከምችለው በላይ በጣም ነው የሚያስደስተኝ።
አዲስ አበባ ውስጥ በሚገኘው በዚህ መንሸራተቻ ስፍራ እነዚህ ሴቶች በዚህ ስፖርት ውስጥ የራሳቸውን ቦታ እየጠየቁ ነው።
እድንና መሰግናለን። በመቀጠል ደግሞ የሚለበሱ ጤና ገዝ የቴክኖሎጂ ውጤቶችን የሚመለከት አጭር ዘገባ ይኖረናል። ፍሬድ ለአትክልተኝነት ልዩ ፍቅር ያለው ጎልማሳ ነው። የስኳር ህመሙን መቆጣጠር ከቻለ ወዲህ አትክልቶችን መንከባከብ ደስታን የሚያገኝበት ተጓዳይ ስራው ሆኗል።
Before when I used the
የደሜን ሁኔታ የሚጠቁመኝን መሳሪያ መጠቀም ከመጀመሪያ በፊት ስላልልብኝ ስኳር በሽታ በእጅጉ ጨነቅ ነበር። አሁን ጭንቀት የለብኝም። ህመሙን መቆጣጠር ችያለሁ። ይሄ በበኩሉ የአእምሮ ሰላም ሰጥቶኛል።
ከፍሬድ ምስጋና የተወሰነውን የሚወስደው በእጁ ላይ ያሰረው በደም ውስጥ ያለን ስኳር መጠን የሚለካውና የሚቆጣጠረው መሳሪያ ነው። መሳሪያው ፍሬድና ሐኪሙ የበለጠ እውቀት እንዲኖራቸው አስችሏል። በመሳሪያው በኩል ያገኘው መረጃ የሚኖርበትን መንገድ በማስተካከል በደም ውስጥ ያለውን የግልኮስ መጠን እንዲያሻሽል አግዞታል። ፍሬድ ማንነቱን ለመደበቅ ያህል በአያቱ ስም መጠራት መርጧል።
This device helped me to
መሳሪያው በየለቱ የምመገበውን እንድቆጣጠር ረድቶኛል። ያቀርኩትን ለማሳካትም ችያለሁ።
እንደ ፍሬድ ሁሉ ብዙ ሰዎች የጤናቸውን ሁኔታ ለመከታተል፣ የጤና አቋማቸውን ለመመዘን ወይንም በቀላሉ ህይወታቸውን ለመቃኘት ወደሚለበሱ የቴክኖሎጂ ውጤቶች ፊታቸውን አዝረዋል። 11 ዓመቷ ሶፊያ ፓንቸል በቅርቡ ለልደቷ የአፕል እጅ ሰዓት ስጦታ ተበርክቶላታል።
ሰዓቱን፣ እርምጃዎቼን፣ የልብ ምቴንና አጠቃላይ እንቅስቃሴን ለመከታተል እጠቀምበታለሁ።
ደንበኞች የጤና መረጃዎችን ከሐኪሞቻቸው ጋር መለዋወጥ ይችላሉ።
I can get gait analysis off of
ካንተ አይፎን ላይ እኔ የሰውነት እንቅስቃሴን በተመለከተ መረጃ አገኛለሁ። የጤና አቋም ሲወድቅም በአፕል ሰዓት በኩል ማወቅ ይችላሉ። በአንድ ሳምንት ውስጥ በአንድ አመት ውስጥ የሚገኘውን ናሙና ያህል መሰብሰብ ተችሏል። ይሄ ሰዎችን የምንቆጣጠርበትን፣ መረጃዎችን የምንመለከትበትን፣ የመከላከያ እርምጃዎችን የምንወስድባቸውን መንገዶች እየቀየረ ይገኛል።
ለብዙ ሰዎች ግን አሁንም የጤና መረጃዎች ምስጢራዊነት ያሳስባቸዋል።
አስተማማኝ ከህመምተኛው አንጻር ደግሞ ምስጢራዊነቱ የተጠበቀ መረጃ ለማግኘት እንሻለን።
ፍሬድ ያጠለቀው መሳሪያ ከሰውነት ጋር ከሚጣበቅ መረጃ መቀበያ የተሰራ ነው። በስልኩ ላይ ምስጢራዊ ቁጥሮችን ሲያስገባ መረጃዎች ይሰራጫሉ።
ስለ ልብህ፣ ስለ ደም ግፊትና የስኳር መጠን ሁሌ ማሰላሰል ወደ ከባድ ልማድ ይቀየራል። በዚህ መሳሪያ ምክንያት ግን ይሄ ልማድ ይቀራል።
ዛሬ ዛሬ ምቾት ሳይነሱ የጤና መረጃዎችን በጥሞና የሚሰበስቡ የእጅ ስልኮችና ሰዓቶችን የመሰሉ ቴክኖሎጂዎች እየተሰሩ እንደሆነ ዶክተር ሚላኒ ይናገራሉ።
የሚመረጠው ቴክኖሎጂ ብዙም ሁከት ሳይኖረው ስራውን የሚከውን ነው። ስለምንም ነገር ሁከት ላይኖረኝ ይችላል። ስራውን ከጀርባ ብቻ ይሰራል። የሚያሳስብ ነገር ወይንም ችግር ሲኖር ብቻ ለእኔ አሊያም ለወከልኩት ሰው መረጃ ይጠቁማል።
እንደ ፍሬድ ላሉ ከሐኪሞች ቢሮ ይልቅ በግቢያቸው ባለ አጸድ ማሳለፍ ለሚሹ ይሄ መልካም ዜና ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቴክኒክ ምህንድስናው ደግሞ ኤልያስ አስማረ ነበር ዛሬ ስናስተናግዳችሁ ያመሸነው። መልካም የቡሄ በዓል ይሁንላችሁ ለምታከብሩ። መልካም ምሽት።